ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ዝግጅቶቻችን መካከል የሰማናት በዱር እንስሳት ላይ አደጋ የጋረጡ ሰው ሰራሽና ተፈጥሯዊ ችግሮች ዙሪያ ባቀረበችው ጥናታዊ ጽሑፍ ተሸላሚ የሆነችውን አቢጊያ ሲሳይን ነው። ስለ ጥናታዊ ስራዋና ተያያዥ ጉዳዮች በምሽቱ ታጋራናለች። ሌሎችም ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ይመራለው። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅታችን እንሻገር። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹ ደግሞ የመጥፋት አደጋ ውስጥ ይገኛሉ። ከሐረማያ ዩኒቨርሲቲ በባዮሎጂ የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰባት አቢጊያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ የአየር ንብረት ለውጥ፣ ህገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያው ያደረገችው ዳሰሳ በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ 3.8 በማምጣት ከሴት ተማሪዎች አንደኛ በመውጣቷ ዩኒቨርሲቲው በረዳት መምህርነት ያስቀራ ሲሆን፣ ወጣቶችና ተማሪዎች ስለ ዱር እንስሳት ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግም እቅድ አላት። ከአቢጊያ ጋር ቆይታ ያደረገችው ስመኝሽ የቆየ ናት፣ እንደሚከተለው ይቀርባል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሐረማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው።
ይህ ነበረ ሀሳቤ ምናምን እንደምማርበት ታይም ግን ባዮሎጂ ከመካከል ስለገብቼ ነው። ባስጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታጠራል እና እሳቸው በጣም ሲነግሩ በጣም ሞቲቬት አደረገኝ። በጣም በቃ ማናስባቸው የተረሱ ማለት ብዙ ዋጋ ማንሰጣቸው ግን በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ዱር እንስሳቶች በሚገኙበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞር ኦፍ ደግሞ እዚህኛ ሀገር ጋር ብዙ ትኩረት አንሰጣቸውም። ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱ የሚመቻቸውን ኢንቫይሮንመንት ክሬት ማድረግ፣ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞቲቬት ያደረገኝ ደግሞ እኔ ተማርኩት ሐረማያ ዩኒቨርሲቲ ነው ይሻለ እና ባቢሌ ከሐረማያ ትንሽ ኪሎሜትር ራቅ ብሎ ባቢሌ የኤሌፋንት ሳንክቸሪ አለ። በጣም በሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ቼሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉ እና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ እና እሳቸው የአስተማሪን ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ። እዛም ታይም ሳቸው ሲያስተምሩ እና ያምር በቃ ይህ ነገር ምን የሆነ አሻራ መጣል አለብኝ፣ የሆነ ነገር ማወቅ አለብኝ፣ ስለዚህ ነገር አቴንሽን እንደሚፈልግ ለሰዎች ነገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ እና ሞር ስለነሱ እንዳነብ እንዳውቅ ያደረገኝ።
አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ?
ለምሳሌ ሰው ሰራሽ ነገር፣ ለምሳሌ አሁን እኛ በምንኖርበት ሶሳይቲ ውስጥ ጫት በጣም ይላል ካልቲቬት ይደረጋል በጣም እና ሰዎች የእነሱን ፓርክ እንትን ብለው ማለት በጣም ገብተው እዛ ውስጥ ጫት ምናምን ይሰራሉ እና ልክ ዝሆኖቹ ያው ቦታቸው ነው ያለ ቦታቸው የመጡ ሰዎቹ ናቸው እና ዝሆኖቹ መጥተው ልክ ጫት ውስጥ ምናምን ሲገቡ ጫቱን ዳሜጅ ያደርጋሉ፣ ዛን ይገደላሉ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን፣ ሰው በጣም ኢንተርቬን ያደርጋል ይመስለኛል። ለምሳሌ መንገድ ይኖራል አይደለ መሀል ላይ እና እንደዚህ እንስሳቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ይላል እና ደግሞ የሚኖሩበትን ቦታ መጨፍጨፍ፣ ማጥፋት፣ ማውደም እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው። ይህ ሶሳይቲው አዌርነስ ክሬት አለመደረግ ምን ያህል ቫሊዩብል እንደሆኑ እነሱን መጠቀም እንደሚችሉ፣ ምክንያቱም ሰዎች እነሱ ለማየት ሲሄዱ ያው የሚገባ ገቢ አለ እና ያ ገቢ ደግሞ እዛ ያለው ሰው ኢንከሬጅ ማድረግ ሳፖርት ያደርጋል።
ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ?
ክላይሜትን ያው በደንብ ኢፌክት አለ። ለምሳሌ አሁን እንደምንለው ፋክተሪዎች ጭስ መለቀቅ፣ የሙቀት መጨመር ምናምን እነዚህ ነገሮች በደንብ አፌክት ያደርጓቸዋል። እና ያው እነሱን ፕሮቴክት ከማድረግ አንጻር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ውስን ናቸው።
ኢትዮጵያ ውስጥ 13 በፌዴራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5% የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር።
ቀይ ቀበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ። ለምሳሌ ራይኖ፣ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቦረስ ማነው እንስሳቶች፣ ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳፍ፣ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ ያንጉዲ ራስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳፍ የሜዳ አህያ የሚባለው ሬር ኬዝ ነው።
አቢጌል ካጠናችው ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ህልውና አደጋ ላይ የሚጥል ከመሆኑም በላይ ተጨማሪ ጉዳት አለው ትላለች።
ለምሳሌ በእነሱ ምክንያት የሚመጡ ገቢዎች አሉ። ያን ገቢ እንደ ሀገር እናውቃለን፣ እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ዝሆኖቹ ራሱ አስቢ፣ ቦታቸው ሲነካ የተለያዩ ነገሮች እነሱ ሊያጠቃ የመጣ ነገር እነሱ ጋር ሲመጣ ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሶሳይቲን አታክ ወደ ማድረግ ይመጣል። በዱር እንስሳትና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛም እነሱን ባውንደሪ እያከበርንላቸው አይደለም፣ ሰው እነሱም እኛን የሚያከብሩበት ወይ አይኖርም። እነዚህ ነገሮች እየቆየ ሲሄድ ጉዳታቸው በደንብ እየጎላ ይመጣል።
አቢጌል ወደፊት ለሰው ልጆች ህልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪው ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራውም ተማሪዎችን ማሳወቅና ማንቃት ትፈልጋለች።
ተማሪን የምንሆን ሰዎች ነው ለእንደዚህ አይነት ነገሮች ፒካፕ ማድረግ ያለብን ማለት በጣም ማውራት አለብን። እንደዚህ አይነት ነገር ብዙ ሰው እንደዚህ አይነት ነገር ሳወራ የሆነ ነንሴንስ ነገር ይመስለዋል። የሆነ በቃ በጣም አቴንሽን የሚሰጠው የሚገባኝ ነገር መስሎ አይሰማውም አንዳንድ ሰው። ግን እንደዛ አይደለም። አቴንሽን ልንሰጠው፣ ፎከሳችን ልንሰጠው በጣም የሚገባ የተማሩ ሰዎች ደግሞ በደንብ ስለዚህ ነገር ማህበረሰብ የምንኖርበት ማህበረሰብ እንዲበጋ እንዲያውቅ ማድረግ ያለብን ይመስለኛል።
አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ሰሜን ኢትዮጵያ ይወስድናል። መቀሌ ላይ በሚገኝ ዲያስፖራ ክላስተር ማዕከል በተባለ ተቋም ስር የሚንቀሳቀሱ ወጣቶች በአካባቢያቸው በሚገኙ ቁሳቁሶች የሚገነቧቸው ማሽኖች የነዋሪዎችን ሕይወት እያቀለሉ እንደሆነ ተሰምተዋል። ስራዎቻቸው ወደ ሌላው የኢትዮጵያ ክፍል ተስፋፍተው የማየት ህልም ያላቸው ወጣቶቹ የሰላም እጦት ግን መሰናክል እንደሆነባቸው ተናግረዋል። ከወጣቶቹና ከተጠቃሚዎች ጋር ቆይታ ያደረገው አለም ፍስሐ ነው።
በክላስተር ማዕከሉ የእንጨትና ብረታ ብረት ስራዎች፣ የጨርቃጨርቅ ውጤቶችና የቆዳና የኤሌክትሪክ ስራዎች ይገኛሉ። ማዕርግ ገብረ መድህን ከወጣቶቹ አንድ ነው። ማዕርግ የሰራቸው ማሽኖች እንዲህ ይገልጣቸዋል።
ማውኪያ አለ ለዳቦ፣ ብስኩት፣ ኬክ እንዲሁም ለኩኪ ስራ አገልግሎት የሚል ማውኪያ አለ። እንደዚሁም ለእንስሳት መኖ መቀናበሪያ ይውላል። ሌላው መዳመጫ አለ ለብስኩት ስራ፣ ለኩኪ ስራ፣ እንደዚሁም ለደረቅ ኬክ ስራ የሚውል መዳመጫ የሚባል ማሽን አለ። ሌላው ደግሞ አግሮፕሮሰሲንግ ቢተር ማሽን አለ ለካሮት፣ ድንች፣ ለቲማቲም፣ ቃሪያ እንደዚሁም በኛ አካባቢ ዋይልድ ፍሩትስ አሉ። በራሃ ላይ በራሳቸው የሚያድጉ ለምግብነት የሚውሉ ዝርያዎች አሉ። እነሱም ቢት ተደርጎ ለብስኩትና ለዳቦ ስራ አገልግሎት እንዲውሉ ለእንደዚህ አይነት አገልግሎት የሚውል ማሽንም ሰርቻለሁ። በአጠቃላይ በዳቦ፣ በኬክ፣ በእርሻና የእርሻ ውጤት ማቀናበሪያ ማሽኖች በመሰራት ላይ ንስማርች የሚገኙ
ማርግ። ለዚህ ማሽኖች የምትጠቀምባቸው ማቴሪያል ከየት ነው የምታገኘው? እንዴት የሚያገኘው አሁን ነግድ?
አብዛኛው ማቴሪያል ሎካል ነው። ማለት አንድ መደብር የሚባል ቦታ አለ። ከተለያየ አካባቢ እየተሰበሰበ የሚመጣ የብረታ ብረት ቃዛ ነው የሚገኘው። ከዛ እያመጣን ሞዲፋይ ያደረግን ነው የሚሰራው። በአብዛኛው የምንጠቀመው ስቴንለስ ስቲል ነው። ለምግብ አገልግሎት ሲሆን ስቴንለስ ነው የምንጠቀመው። ለቦዲና እግር አገልግሎት ሲሆን ደግሞ ሚልድ ስቲል ነው የምንጠቀመው። መደብር ከሚባል አካባቢ እየገዛን ሎካል ከሆነ ማቴሪያል ነው የምንጠቀመው።
ማርግ የሰራቸው ማሽኖች በወርክሾፕ ብቃታቸው ከተረጋገጠ በኋላ ወደ ተለያዩ የህብረተሰብ ክፍሎች እንደሚያደርስ ይናገራል።
እስከ አዲስ አበባ ድረስ እልክ ነበር። ደሴም፣ ትግራይ፣ መቀሌና አክሱም፣ አዲግራት የተለያዩ አካባቢዎች ይሰራጩ ነበር። ከጦርነት በፊት ከጦርነት ወዲህ በጣም ሊሚትድ የሆነ ስራ ነው እየተሰራ ያለው። በአጠቃላይ በመቀሌ ከተማ አካባቢ የተወሰነ ነው አሁን እየሰራን ያለ ነው። ከጦርነት በፊት በአጠቃላይ የቤተ ሙከራም ስላለ በባለቤት የሚተዳደር የብስኩት ማምረቻ ድርጅት አለ። የምንሰራቸው ማሽነሪዎች እዛ ነው የሚሞከሩት። ደንበኛ ሲመጣ እኛ ስራ ቦታ ላይ ማሽኑ እንደሚሰራ ሙከራ ሲደረግ ያያል። ከዛ በኋላ ሞክሬው ይወሰድና ራሱ ወርክሾፕ ላይ ይሰራበታል። እና በአጠቃላይ ከኔ ወርክሾፕ እና ከባለቤቴ ጭምር 19 ሰራተኞች ነበሩ። አሁን ግን ወደ 4 ሰራተኞች ወርዷል። ቁጥሩ በጣም አነስተኛ ነው።
ማርግ ወደ አሰበው የላቀ ደረጃ ለመድረስ ምኞት ሲገልጽ ሰላም ይላል።
ምኞቴ ለመግለጽ ያክል የሰው ልጅ ከምንም ነገር በላይ መጀመሪያ የሚመኘው ሰላም ነው። ሰላም እንዲሰፍን የሰው ልጅ በተፈጥሮ የተሰጠው የመኖር ጸጋ፣ እንደዚሁም የአንደኛ ክፍለ ዘመን የሚፈቅድለት የኑሮ ደረጃ ላይ ሆኖ እንዲኖር መጀመሪያ ሰላም የሆነ አንድ ህብረተሰብ ከሌላው የዓለም ህብረተሰብ ጋር እንዲነግድ፣ ልምድ እንዲለዋወጥ፣ ያለውን ጸጋ እንዲሸጥ፣ ከሌላው ዓለም ደግሞ ጸጋ እንዲገዛ፣ ለዓለም ማበረከት ያለበት ከእያንዳንዱ ሰው የሚጠበቀው ነገር እንዲያበረክት፣ እንደዚሁም ደግሞ ከዓለም የሚፈልገውን ነገር እንዲወስድ ሰላም ሲኖር ነው ዋናው መሰረታዊ ነገር። እና ሰላም እንዲሰፍን እመኛለሁ። ምኞቴ ነው መግለጽ የምችለው ብቻ።
የማዕድን ገብረ መድህን ስራዎች ከሆኑ ማሽኖች አንዱ በመግዛት ኑሮውን እየመራ ያለ ደግሞ ሀዲሽ ገብረ እግዚአብሔር ይባላል።
ያው ስማቸው ስፔሻል ሽተርም ይባላል። መዳመጫ ማለት ነው። እንደዚህ ሚክሰር አለ፣ ሌላ ደግሞ ማጥበሻ አለ፣ ሌሎች ቅርጽ ማውጫ ማለት ነው። በእነዚህ ስሞች ዘርዘር ናቸው። ዋጋቸው በጣም ሀሪፍ የሆነ ዋጋ ነው ያላቸው። እንግዲህ ከውጭ ስታመጣቸው በጣም ውድ ናቸው። ለምሳሌ በየሽቶር ዋጋ ስናይ ከ500,000 በላይ ሊሆን ይችላል፣ ወይም 300,000 ሊሆን ይችላል። በዚህ ግን ከ150,000 በታች ነው የገዛ ነው። በእኛ ያው እስፔሻሊ የምንዛሬው የተሻለ እያለ አሁን እቃዎች በተወደዱ ጊዜ ሊወደድ ይችላል። እኛ ስንገዛው ግን በጣም በ120,000 ካው ነው የገዛ ነው። እና በጣም ሀሪፍ ነው በዋጋው። ስለዚህ ከምንዛሬ አንጻር ስናየው በዚህ የምናገኘውን ማሽን እጅግ በጣም ሀሪፍ ነው። ከሌላ ደግሞ ምን አለ፣ ያው ውጣ ውረድ የለውም፣ በቀላሉ ማግኘት እንችላለን። ማሽኑ ቅርብ እስከሆነ ድረስ ለእኛ ብዙ ከመንግስት የምንጋላባት ምንም እንትን ችግር የለውም። ማለት የዶላር አምጣ ምንም አምጣ ያለውም ያው በካሽ በኪሳችን ውስጥ የምናገኘው በራሳችን ምንዛሬ ወይም በሀገራችን ብር ገዝተን ነው የምናገኘው በቀላሉ ማለት ነው።
እሺ አድሽ እስኪ ከማርክ ገዛህባቸው ማሽነት ምን ያመረጥክን ወደ ህብረተሰብ ያቀርብ ያለውን?
በእነዚህ ማሽነት የምናመርታቸው ምርቶችን የመጀመሪያው ብስኩት ነው። ከዛ ዳቦ አለ፣ ኮኪስ አለ፣ አጠቃላይ ሌሎች የአግሮ ፕሮሰሲንግ መስራት እንችላለን በዛ ማለት ነው። ስለዚህ ለነዚህ ነው የምናመርተው ለጊዜው። በብዛት ግን በብስኩት ነው የምናመርተው እኛ።
ሌላኛው የማሽን ስራዎች ባለቤት ደግሞ ወጣት ኪድ ጌታቸው ይባላል። ኪዱ እንዲህ ይላል።
ማሽነሮቹ ለዳቦ ማሽን የሚሰሩ አሉ። እኛም ስራቸው የዳቦ ማሽን የሚሰሩ አሉ። በኤሌክትሪክና በእንጨት የሚሰሩ አሉ። የወፍጮም አለን። የወፍጮ እህል የሚፈጩት ዳቦ የሚሰሩትን ዳቦ ከ50 ዳቦ ጀምሮ እስከ 2000 ዳቦ የሚሰራ አሉ። በእንጨት የሚሰራና በኤሌክትሪክ እንደ ያቅሙ ያው የሚፈልገው አቅም ካለ ሰው በፍላጎት ይወስዳል። ሌላም የወፍጮ ማሽኖ ወፍጮ እንሰራለን። ከሲንግል ፌዝ ጀምሮ እስከ ስሪ ፌዝ የወፍጮ ማሽኖች እንዳለን እንሰራለን። ጥራጥሬ የሚፈጩትን እነዛ በርበሬ ሽሮ የሚፈጩትን አሉ። እነዛ ሁሉንም ደግሞ ለሰው እንሸጣለን። የምንሸጠው ስራ ለሰው ችግር የሚቀርፉ ናቸው።
ወጣት ኪዱ የሰራቸው ማሽኖች ወደ ተለያዩ ቦታዎች መድረሳቸው እንዲህ ይገልጻል።
ያው የሰራናቸው ስራዎች ብዙ ናቸው። በሺዎች የሚቆጠሩ ናቸው። እስከ አማራ ክልልም ኦሮሞ ክልልም ሶማሌም እስከ ዲላም እናደርሳለን። የኛ ስራዎች ብዙ ይሄዳሉ። መከላከያ፣ ፌዴራል ፖሊስ፣ ዩኒቨርሲቲዎች አሉ። ጎንደር ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲም ጭምር ሁሉ እንሰራለን። ከዚህ ወጥተን ለእነሱም ችግር እየቀረፍን ነበር ማለት ነው። ማቴሪያሉ ከአዲስ አበባ ነው የሚገባው። በአዲስ አበባ ነበር የሚገባልን። አሁን ማቴሪያል እጥረት አለን። ምንም የሚገባ ነገር የለም። ማቴሪያል አይደለም የሚበላም ራሱ መከራ ነው ያለነው አሁን ማለት ነው። የሰራተኞች ብዛት እስከ ቋሚ እስከ 30 ነበሩ። በጊዜያዊነት እስከ 50 ይደርሳሉ።
ወጣት ኪዱ ጌታቸው በርከት ያሉ ማሽኖች በመስራት ወደ ተሻለ ኑሮ ደርሶ እንደነበር ሲናገር ወደ ነበረበት ለመመለስ የሰላም አስፈላጊ ነው ይላል።
ያው ለሁሉም ነገር እኛ አላወቅነውም። ያው በእድሜያችንም እንደዚህ ገጥሞን አያውቅም። በእድሜም ትንሽ አነስ ያልኩኝና በእድሜም እንደዚህ አጋጥሞኝ አያውቅም። እኔ እንደዚህ አይመስለኝም። የሰላም ጥቅሙ አሁን ነው የገባን። ሰላም ቢኖር ሁሉን ነገር ሰርተህ ትገባለህ። ያገኘኸው ነገር ቤተሰብህም ታስተዳድራበታለህ። አሁን ጭራሽ ለቤተሰብ አይደለም ለራስህም ለአንድ ህይወት ለማቆየት ትግል ነው ያለ ነው። ትልቅ ትግል ነው ያለ ነው። ቢሆንልን በቃ ሰላም የተሻለ ነው። ለሁሉም ነገር ሰላም እንደ ሰላም ያክል ምንም ነገር የለምና ሰላም ብናገኝ ሁሉም ነገር ይገኛል ያል ይያስባለሁ።
ወጣት ኪዱ ጌታቸው የሰራውን የወፍጮ ማሽን በመግዛት ንረውን የመራ ያለ ደግሞ ጌታቸው በላይ ይባላል።
ይሄ ወፍጮ ሲሰራ ይሄ ልጅ በጣም ተአምረኛ ልጅ ነው። በአሁን ሰዓት ተላልቆ ወፍጮዎች የውሃ የነበሩ የመብራት የነበሩ በናፍጣ የሚሰሩ የነበሩ ይሉም ይሄ ልጅ ግን በዚህ ፈጠራው የፈጠረው በራሳችን ምርት እዚህ ሀገር ውስጥ በራሱ ሰርቶ ለማሳያ ሲሰጠን እኛ ደግሞ ለህብረተሰቡ ለማገልገል እዚህ ደረጃ ላይ ደርሰናል። በጣም ጥሩ ነው። ዋጋውም ተመጣጣኝ ነው። በአሁን ሰዓት አንድ ወፍጮ 45,000 ብር ነው ይሸጠልን።
ሁሉም ለሰጠኝ ቃለ ምልልስ እጅግ በጣም አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
አለምን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር መርሃ ግብር ነው። ማህሌት ብርሃኑ ኪነ ጥበብን ከመዝናኛነት ተሻግረው የማህበረሰብ ችግርን ማሳያ ካደረጉ ወጣት ሰዓሊያን መካከል አንዷ ናት። የኩኩር ሳስ በተሰኘ ገጿ በኩል የምታቀርባቸው ስራዎች የብዙዎችን ትኩረት ስበዋል። ጾታዊ ጥቃትን ጨምሮ በሴቶች ላይ የሚደርሱ በደሎችን ማህበረሰቡ አውቆ እርምጃ እንዲወስድ በሚያሳስቡ ስራዎቿም ንቃትን ለመፍጠር እየጣረች ትገኛለች። ከኤደን ገረሙ ጋር ያደረገችውን ቆይታ በመቀጠል እናቀርብላችኋለን።
በጣም ነው የማመሰግነው። እንግዲህ የስዕል ስራዎችሽን ኩኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ እያስተዋወቅሽ ያለሽው።
አሪፍ ጥያቄ ነው። ኩኩ እኔ ነኝ። ኩኩ የቤተሜ ነው። ኩኩ ስል ኩኩስ ፔንስል ለምን ተባለ ደግሞ ከሚል ጥያቄ ከመጣ ያው ሳስ ቤዝ ነው። ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽ ነው የምታሰፊው። በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ። በተለያየ መልኩ ስኬች ይሰራል። ግን ያው ትራዲሽናል የሆነው እና በጣም መሰረት የያዘው ነገር እርሳ ስለሆነ ኩኩስ ፔንስል ብየዋለሁኝ።
እሺ፣ ያው የስዕልንችን ትሰሪያለሽ። እንዴት ነው የጀመርሽው? እስቲ ጥቂት ስለ ስዕል አጀማመርሽ ንገሪኝ።
አጀማመሬ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሳሊ ነበር። አሁን በርግጥ በህይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ነው ስቲሙሌት ዶኛለው ማለት ቅርብ ነኝ። ቀለሞች የማየት የስዕል እቃዎች የማየት የተሻለ ኤክስፖዘር ነበረኝ እና ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከራስና ከወረቀት ጋር ነው ተለይቶ የሚያቅም ኦልሞስት ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚህ ምን የጀመርኩት ለማለት ያስቸግረኛል። ግን ስዕልን ፎርማሊ አልተማርኩትም። የተወሰነ ጊዜ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬ ያለው ገብቼ አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት 4-5 ዓመታት ውስጥ ደግሞ በደንብ ሲሪየስሊ የያዝኩት በ4-5 ዓመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት 4-5 ዓመታት ውስጥ ነው።
አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶችን ነገር የሚገልጹ ናቸው። ሴቶች ናቸው በንድፍሽ ውስጥም ያሉት። ስዕሉም ሴቶች ነው፣ እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው። እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ
እንደዚህ አስበሽ የምትመርጠው ነገር አይደለም። እንደ እውነቱን ለመናገር ማለት አሁን ላይ ያው አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሽስሊ ብዙውንም እድሜን ከእናት ከእህቶች ጋርም ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተለማመደ ያደገው። የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነብኝ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ ዓለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ ይመጣል። እና በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል። ግን የብዙ ነገሮች ጥርቅም ነው።
ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮችን ለማንጸባረቅ የምትሞክሪው በተለየ ስሜት የሰራሹ ለምሳሌ ስራ ካለ ከዛም ጋር በመነሳት አያይዘሽ ምሳሌ ሰተሽ ብታስረጅ።
አብዛኛው ማህበራዊ ነው ልል እችላለሁ። ያው ውስጡ ባህልም አለ በተወሰነ። ግን ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን በዙሪያችን ባለ ሰው ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው። እንደ ሴት ከተማ ውስጥ ማድረግ አስቸጋሪ ነው እንኳን አይደለም ገጠር ውስጥ። እና አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምፅ የሚያስተጋቡበት ነገር ሳይሆን ህይወታቸው ሙሉ በሌላ ሰዎች የሚመራ ነው። እና ለምሳሌ በተለየ ስሜትን ባልለው ግን ያው ብዙ ሰው ጋር የደረሰውም የሚታወቀውም ስለሆነ አንድ ለከፋ ላይ የሰራሁት ስራ አለ። የጆሮ ማዳመጫ አድርጋ ጆሮዋን ደፍና ወደፊት ኮስተር ብላ የምትሄድ ልጅ ናት። ከዛ ከጀርባዋ የተለያዩ ሰዎች የሚሏትን ኮመንሊ የሚባሉ ለከፋ ቃላትን እነሱን በጽሁፍ ለማስቀመጥ ሞክር ያለው እና አሁን እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል ራሴ የተባልኳቸው ናቸው። እና ጥርቅም ነው ነገሩ ከልጅነት ጀምሮ ነው። ሁልጊዜ መንገድ ላይ በደንብ ራሴን መለስ ሳይው ነጻ ሆነን መንቀሳቀስ እንኳን አንችልም አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን ይመጣል። ከዛ በኋላ የራሳችን ሀሳብ ለማስተጋባት በጣም እንቸገራለን። እንደ ሴት ምሳሌ የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከነዛ ጋር የተያያዙ ማህበራዊ ጉዳዮችን ነው በብዛት የምታስሰው።
አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው። በጣም ብዙ ሰውም ጋር መድረስ ችለሻል። ግን አንቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪው ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽም ትሰሪያለሽ?
አጀማመሩ የራስን ስሜት ለመተንፈስ ነው። እውነቱን ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም። ብዙ መናገር የሚቀልኝም ሰው አይደለሁኝም። በብዛት አለመናገር የምመርጥ ሰው ነኝ እና ስዕል ደግሞ በጣም ይረዳል። ለእንደዚህ አይነት ሰው ጥሩ ሀሳብን መግለጫ፣ ንዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩኝ ነገሮች አሉ። ኦብዘርቭ ሳደርግ አካባቢን ስመለከት እና ከማድረግ የምችለው ነገር ያው በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው። ስለዚህ መነሻው የራስን ስሜት ከማንጸባረቅ የጀመረ ነው። በኋላ ላይ ግን የተወሰኑ ስራዎችን ፖስት ካደረግኩ በኋላ ምላሹን ሳየው በጣም ነው ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሁኝ። ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሁኝ። ያ ማለት ጥሩ የሚኮረኩር ነገር ሆኗል ማለት ነው። ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ። እንደዚህ እዚህ ማህበረሰብ ጋር ልድረስ ብለሽ ስትሰሪ በጣም እንደውም ያስቸግራል። አይዲያ እንደዛ አይመጣም ብዙ ጊዜ ከውስጥ ሲሆን ነው። እና ብዙ ሰው ጋር መድረስ የሚቻለው በጣም ከውስጥም ስለሆነ ይመስለኛል። ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው። ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራሁ ነው ያለሁት። አሁን
ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ?
ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም፣ ግን አስባለሁ በእርግጠኝነት አይቀርም። በጋራ ኤግዚቢሽን የሀ ዲጂታል አርት ይዤ ወጥቻለሁ። ስራዎችን ጥሩ ምላሽ ነበረው እዛ ላይ።
ስለ ልቦና ሐኪምነትሽ እንምጣ። እንዴት ነው ሁለቱን አጣጥመሽ የምትሄጂው? ከጊዜ አኳያ ከስራም አኳያ አግዞኛል ብለሽ የምታስቢ ነገር አለ ወይ? ስነ ልቦናው የደገፈበት ሁኔታ አለ ወይ?
ያው በቀጥታም ባይሆን በተዘዋዋሪ ደግፈዋል። ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጅ ያደርጋል እና ያ ደግሞ ጥበቡም ላይ እይታሽን በጣም ያስተካክለዋል። የተለያየ ዴፊኒሽን አለ ውበት የሚባለው ነገር ራሱ እና ሁሉንም ነገር እንደ ራሱ ማየትን ብዙ አለመፈረጅም በሰዎች ነገር ውስጥም በጣም ብዙ ጣልቃ አለመግባትን ያስተምራል። ከጊዜ አኳያ ያው ቀላል አይደለም፣ ከባድ ነው። ምክንያቱም የሙሉ ጊዜን ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል። ካልሆነ በምትፈልጊ ልክ አይከፍልሽም እና ያለ ሁኔታ ሴት ስትሆኚ የሚጠበቅብሽ ማህበራዊ ግዴታዎች አሉ። እነሱን መወጣት በጣም በጣም የሚታሰብ ነው እና የምትተዩ ነገር ይበልጣል። በዛ መሀል ደግሞ ያው አስቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም መወዳቸው ሙያዎች ናቸው።
ማህሌት ብርሃኑ ወይም ኩኩ ፔንስል ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ።
አድማጮቻችን እንዲሁም ተመልካቾቻችን በመቀጠል ደግሞ አጠር ያለውን የጁሊ ታቦን ዘገባ እናሳያችኋለን፣ እናሰማችኋለን። ዘገባው በሚለበሱ የጤና መጠበቂያ መሳሪያዎች ላይ ያተኩራል። ወደ አማርኛ መልሰነዋል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ፍሬድ ለአትክልተኝነት ልዩ ፍቅር ያለው ጎልማሳ ነው። የስኳር ህመሙን መቆጣጠር ከቻለ ወዲህ አትክልቶችን መንከባከብ ደስታን የሚያገኝበት ተጓዳይ ስራው ሆኗል።
Before when I used the የደሜን ሁኔታ የሚጠቁመኝን መሳሪያ መጠቀም ከመጀመሪያ በፊት ስላለብኝ ስኳር በሽታ በእጅጉ ጨነቅ ነበር። አሁን ጭንቀት የለብኝም፣ ህመሙን መቆጣጠር ችያለሁ። ይሄ በበኩሉ የአእምሮ ሰላም ሰጥቶኛል።
ከፍሬድ ምስጋና የተወሰነውን የሚወስደው በእጁ ላይ ያሰረው በደም ውስጥ ያለን ስኳር መጠን የሚለካውና የሚቆጣጠረው መሳሪያ ነው። መሳሪያው ፍሬድና ሐኪሙ የበለጠ እውቀት እንዲኖራቸው አስችለዋል። በመሳሪያው በኩል ያገኘው መረጃ የሚኖርበትን መንገድ በማስተካከል በደም ውስጥ ያለውን የግልኮስ መጠን እንዲያሻሽል አግዞታል። ፍሬድ ማንነቱን ለመደበቅ ያህል በአያቱ ስም መጠራትን መርጠዋል።
This device helped me to
መሳሪያው በየዕለቱ የምመገበውን እንድቆጣጠር ረድቶኛል። ያቀድኩትን ለማሳካትም ችያለሁ።
እንደ ፍሬድ ሁሉ ብዙ ሰዎች የጤናቸውን ሁኔታ ለመከታተል፣ የጤና አቋማቸውን ለመመዘን ወይንም በቀላሉ ህይወታቸውን ለመቃኘት ወደሚለበሱ የቴክኖሎጂ ውጤቶች ፊታቸውን አዙረዋል። ያችሁ በእጅጉ እናመሰግናለን አድማጮቻችን፣ ተመልካቾቻችን። የነገ ሰው ይበለን ሀብታሙ ስዩም በመስተንግዶው እንዲሁም ደግሞ ንጉሱ ታምሬ በድምፅና ምስል ምንድስ